ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከመስታወት አረጋው ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን።
ሰላም እንደምናመሻችሁ። የኢትዮጵያ ጠቅላይ ሚኒስትር ለመንግስት ባለስልጣናት በዛሬው ዕለት በሰጡት መመሪያ የሀገር ምጣኔ ሀብት እድገት በዜጎች ኑሮ ለውጥ ሊያመጣ እንደሚገባ አሳስበው ወደ ውጭ ሀገር የሸሹ የሀገር ሀብቶችን ለማስመለስ ጥረት እንደተያዘም አብራርተዋል። ዝርዝሩን ይዘናል።
በእስር ላይ እያሉ በቅሊንጦ ማረሚያ ቤትን በማቃጠል ክስ ቀርቦባቸው ከነበሩ 38 ተከሳሾች መካከል የልብ ሐኪሙና የአዲስ የልብ ሕክምና ማዕከል ባለቤት ዶክተር ፍቅሩ ማሩን ጨምሮ አራቱ በዚሁ ጉዳይ በሌላ መዝገብ ከተከሰሱበት መካከል ደግሞ አንድ ሰው በአጠቃላይ በድምሩ አምስት ሰው በዛሬው ዕለት ከእስር ተፈተዋል።
ስሜት ለመግለጽ በጣም ከባድ ነው። ምክንያቱም አምስት ዓመት ሰው እስር ቤት ሲኖር የሚያዳብረውና የሚሰማው ስሜት ነጻነት ላይ ያለ የሚሰማው ስሜት አንድ አይነት አይደለም እና ደስ ብሎኛል ማለቱ ይቀላል።
ከላይ የሰማነው ዶክተር ፍቅሩ ማሩን ነው። በቀጥታ ደግሞ የኢትዮጵያው ጠቅላይ ሚኒስትር በዛሬው ዕለት የአዲስ ለሾሟቸው የመንግስት የስራ ኃላፊዎች ያደረጉትን ንግግር ተከትሎ በቀጥታ ምጣኔ ሀብትን በሚመለከት ባሳለፈው ሳምንት ይፋ ያደረጉትን የሚኒስትሮችና የረዳት ሚኒስትሮች ሹመት እንተነትናለን።
በፌዴራል ረገድ የሚደረጉ ሹመቶች ከዚህ በፊት የነበረ ልምድን የመምራት አቅምን፣ ከዛ ውጭ ደግሞ በየዘርፉ አሉትን መቀረፍ ያለባቸው ተግዳሮቶች ግምት ውስጥ ያስገባ በሆነ መልኩ ሊተናወን ነው መሆኑ ተቻል አለበት።
ጋቢና ቪኦኤ ሁሉንም ከዝግጅቶቻችን ታገኙታላችሁ። አብራችሁን ቆዩ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
የሶማሌላንድና ፑንትላንድ አስተዳዳሪዎች በአጨቃጫቂው የሰሜን ሱል ግዛት እንደገና የጀመሩትን ውጊያ እንዲያቆሙ የሶማሊያ መንግስት ዛሬ ባወጣው መግለጫ ጥሪ አስተላልፏል። ተፋላሚዎቹ ወገኖች ቅዱሱን የሙስሊም የረመዳን ወር ጾም መጀመር ምክንያት በማድረግ በአስቸኳይ ተኩስ ሊያቆሙ ይገባል ሲሉ የሶማሌው ፕሬዚዳንት መሐመድ አብዱላሂ መሐመድ ተናግረዋል።
የእስራኤል ኃይሎች ትላንት 58 ፍልስጤማውያንን መግደላቸው አሰቃቂና ወደፊት ሊደርስ የሚችለው አደጋ ማሳሳቢ መሆኑን የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ አስታወቀ። በእስራኤል ከእስራኤል ጋር እንደ አውሮፓውያን አቆጣጠር በ2014 ጦርነት ከተካሄደ ወዲህ በጋዛ አካባቢ ትላንት በተካሄደው ከባድ ደም አፋሳሽ ግጭት ከ2700 በላይ ተቃዋሚዎች መጎዳታቸውን የፍልስጤም ባለስልጣናት ተናግረዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ ዛሬ ባወጣው መግለጫ ከድንበር አጥሩ 700 ሜትር ርቀት ላይ የተገኙ ሴቶች፣ ህጻናት፣ ጋዜጠኞች፣ ቀዳሚ እርዳታ ሰጪዎች፣ መንገደኞች ሁሉ የሚገደሉ ይመስላል ብሏል።
በብዙ ሺዎች የሚቆጠሩ ፍልስጤማውያን ለቀስተኞች ትናንት ከእስራኤል ኃይሎች ጋር የድንበር ግጭት ላይ ለተገደሉ ወገኖቻቸውን ለመቅበር ዛሬ ጋዛ ውስጥ ወጥተው ታይተዋል። የተባበሩት መንግስታት የሰብአዊ መብቶች ባለስልጣን በእስራኤል ወታደሮች የተፈጸመውን ጥቃት አሳዛኝ ሲሉ አውግዘውታል።
የሰብአዊ መብቶች እንዲከበሩ መታገል እጅግ አደገኛ በሆነባት በፓኪስታን የመብት ጠበቆች የዲጂታል ጥቃቶች እየደረሱባቸው ነው ሲል አምነስቲ ኢንተርናሽናል ዛሬ አስታውቋል።
በስተመጨረሻም በአፍጋኒስታን ምዕራባዊ ከተማ በራህፋድ ከባድ ውጊያ እየተካሄደ መሆኑን በሚመዘግብበት በአሁኑ ወቅት የመንግስታቱ ኃይሎች ወራሪውን ነውጠኛ ታሊባን ሚኒሻ እያስወጡ ነው ተብሏል። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ለመንግስት ባለስልጣናት በዛሬው ዕለት በሰጡት መመሪያ የሀገር ምጣኔ ሀብት እድገት በዜጎች ኑሮ ለውጥ ሊያመጣ እንደሚገባ አሳስበው ወደ ውጭ ሀገር የሸሹ ያላቸውን የሀገር ንብረቶችን ለማስመለስ ጥረት እንደተያዘ ማብራርተዋል። የመንግስት አሰራርም ለህዝብ ግልጽ እንዲሆን ነው ጠቅላይ ሚኒስትሩ የተናገሩት። መለስካቸው አማህ ዝርዝሩን ከአዲስ አበባ አልኳል።
ጠቅላይ ሚኒስትር አብይ አህመድ ዛሬ ሚኒስትሮችን፣ ሚኒስትር ዴታዎችንና ዋና ዳይሬክተሮችን ሰብስበው ገለጻና ማሳሰቢያዎችን እንደሰጡ የመንግስት መገናኛ ብዙሃን አስታውቀዋል። የኢትዮጵያ ፕሬስ ድርጅት ባወጣው ዜና እንደገለጸው ጠቅላይ ሚኒስትሩ በዚህ መድረክ ላይ የራሳቸውን ጥናታዊ ጽሑፍ እንዳቀረቡና በአመራር ጥበብ ላይ ገለጻ እንዳደረጉ አብራርተዋል። አክሎም አገሪቱ እያደገች መሆኑን የጠቀሱት ጠቅላይ ሚኒስትር ኢትዮጵያ አድጋለች ከማለት ባሻገር በተጨባጭ ሕዝቡ ምን ያህል ተጠቅሟል የሚለውን መፈተሽና ማረጋገጥ አለብን ሲሉም እንዳስገነዘቡ የኢትዮጵያ ፕሬስ ድርጅት ዘግቧል። ጠቅላይ ሚኒስትር አብይ አህመድ እያንዳንዱ የመንግሥት አመራር አሰራሩን ግልጽና ለሕዝብ የማይደበቅ ማድረግ እንደሚገባውም አሳስበዋል። በተጨማሪም እያንዳንዱ ሚኒስትር ለስብሰባ ሲመጣ በቂ ዝግጅት ማድረግ እንዳለበትና ሚኒስትር ሐሳብ አመንጭ እንጂ አቃቂር አውጭ አይደለም እንዳሉ ዘገባው ያመለክታል። ከባለሥልጣናት ጉዞ ጋር በተያያዘም ማብራሪያ መስጠታቸውን ያወጣው ይኸው ዘገባ ጠቅላይ ሚኒስትሩ በተለይም በውጭ አገር ባንኮች አካውንት ያላቸው ባለሥልጣናት በአካውንቶቻቸው ላይ ምርመራ እየተደረገ መሆኑንና ለዚህም ሀገሮቹ ትብብር እያደረጉ መሆናቸውን አስታውቀዋል ብሏል። ጠቅላይ ሚኒስትሩ በዚሁ ገለጻቸው ሳምንታዊው የካቢኔ ስብሰባ ከአርብ ወደ ቅዳሜ መለወጡንና ሚኒስትሮች አርብ በስብሰባ ስም ጊዜ ማባከን እንደሌለባቸውና መደበኛ ሥራቸውን እንዲሰሩ ማሳሰባቸው ተዘግቧል። ጠቅላይ ሚኒስትር አብይ አህመድ ከዚህ ስብሰባ በኋላ በነገሥታቱና በደርግ ጊዜ ታሪካዊ ድርጊቶች የተከናወኑባቸውንና ለዓመታት ተዘግተው የኖሩ ክፍሎችን አስከፍተው ባለሥልጣናቱን እንዳስጎበኟቸውም ተመልክተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ይፋ ያደረጉት የሚኒስትሮችና ረዳት ሚኒስትሮች ሹመትን በተመለከተ የባለሙያ ትንተና ለዛሬ ይዘናል። ጌታቸው ተክለማርያም በተለያዩ የመንግስት መስሪያ ቤቶችና አሁን ደግሞ በግል በምጣኔ ሀብት ፖሊሲ አማካሪነት እንዲሁም በጋዜጠኝነት ያገለገለ ባለሙያ ነው። በአጠቃላይ በ43 የሚኒስትር ማዕረግና የረዳት ሚኒስትር ሹመቶች ዙሪያ ለዛሬ የገንዘብና የንግድ ሚኒስቴርን እንገመግማለን። አድምጡን።
በአጠቃላይ የሚመስለኝ አዎንታዊ ነገሮች ለመጀመር አዳዲሶቹ ሹመቶች ከካቢኔ ውስጥ መንግስት መዋቅር ውስጥ አዳዲስ አመራሮችን ለማምጣት ሙከራ ያደረገ አዲስ የሹመት መንገድ መሆኑ በረታታ የሚገባ ነገር ነው። ከዛ ውጪ በክልል መዋቅሮች ውስጥ ሲሰሩ የነበሩ ሰዎችን ወደ ፌዴራል የመንግስት መዋቅሮች ማምጣቱም በራሱ አወንታዊ የሆነ እንቅስቃሴ ነው። ከዛ ውጪ ግን አሁንም እኔ ክፍተት አለ ብዬ የማስበው በፌዴራል ረገድ የሚደረጉ ሹመቶች ከዚህ በፊት የነበረ ልምድን የመምራት አቅምን ከዛ ውጪ ደግሞ በየዘርፉ አሉትን መቀረፍ ያለባቸው ተግዳሮቶች ግምት ውስጥ ያስገባ በሆነ መልኩ የሚተናወን መሆን መቻል አለበት። አሁንም በአብዛኛው በዚህ የሚኒስትር ዴኤታው ሹመትም ከዚህ በፊት በነበረው የሚኒስትሩ ሹመት የሚስተዋለው የፖለቲካ እይታ ጥላ ያረፈበት ኢትዮጵያ ውስጥ እንግዲህ ስፔሻሊ ደግሞ ከምጣኔ ሀብት አንጻር ያሉትን ዘርፎች በምንመለከትበት ሰዓት ሹመት ከፖለቲካ እይታ እና ተጽዕኖ ነጻ ሊወጣ የሚችልበት እድል ሊፈጠርለት ይገባል። የምጣኔ ሀብት መምራት በአብዛኛው ቴክኒካል የሆነ ስራ የሚጠይቅ ስትራቴጂክ የሆነ አመራር ከቴክኒክ እውቀትና ከልምድ አንጻር የሚመጣ ነው እና ሌሎቹ ምናልባት የማህበረሰብ ልማቶችን እና የማህበረሰብ አገልግሎት ሰጪ ተቋማትን በመምራት ረገድ ያለው ነገር የፖለቲካ እይታ ጫና ቢያድርበትም ምናልባት የሚኖሩ ተጽዕኖ ዝቅተኛ ሊሆን ይችላል። በኢኮኖሚ ግን እኔ አሁንም ባለፈውም ሹመት አሁንም በነበሩ ሹመቶች የማየው ነገር የፖለቲካ ጫና ያደረበት ሹመት ነው እና አይ ቲንክ እሱ ለኢኮኖሚ ጠቃሚ ነው ብዬ አላስብም። ወደፊት በሚደረጉ የካቢኔ አወቃቀሮች ትኩረት ሊሰጠው የሚገባ ነገር ካለ ለቴክኒካል አመራር፣ ለስትራቴጂክ የአመራር ብቃት፣ ለልምድና ለትምህርት ዝግጅት ቅድሚያ ተሰጥቶት ሊከናወን የሚገባ ዘርፍ ነው ብዬ ነው የማስበው። እና ከዛ አንጻር አሁንም ክፍተቶች የሚታዩበት ሹመት ነው የተመለከተው።
በጣም ጥሩ። እንግዲህ ጌታቸው፣ ዛሬ የምንነጋገረው በተለይ ከምጣኔ ሀብት ጋር ቀጥታ ግንኙነት ያላቸውን በዘርፍ በዘርፉ የነበሩ ሹመቶች፣ አዲስ የመጡ የሚኒስትርና የሚኒስትር ዴኤታ ሹመቶችን እንገመግማለን። በቅድሚያ በሰፊውም ስለሰራህበት የገንዘብና ኢኮኖሚ ትብብር ሚኒስቴር ውስጥ ያው ሚኒስቴሩ ባሉበት ቀጥለዋል፣ አዲስ ሚኒስትር ዴኤታ ተሹመዋል። እስኪ በገንዘብ እና ኢኮኖሚ ትብብር ሚኒስቴሩ ሹመት እንጀምር።
እንግዲህ የገንዘብና ኢኮኖሚ ትብብር ሚኒስትሩ አሁን ያሉት ዶክተር አብርሃም ከዚህ በፊትም በሚኒስትርነት ሲሰሩ የነበሩ ናቸው። ከሚኒስትር መስሪያ ቤቱ አሰራር፣ በሚኒስትር መስሪያ ቤት ውስጥ ከሚከናወኑ አጠቃላይ ኢኮኖሚውን የመምራት ስራዎች ጋር ልምምዱ አላቸው። በዋናነት እንግዲህ ከኢኮኖሚ አንጻር በሚኒስትር መስሪያ ቤት ውስጥ የሚከናወኑት እንቅስቃሴዎች፣ እሱም ማለት አጠቃላይ የመንግስት ወጪዎችን ማስተዳደር፣ የዓለም አቀፍ ትብብሮችን መምራት እና የልማት እቅዶችን በማውጣት ረገድ ያሉትን ትብብሮች ማስተባበር እና አፈጻጸማቸውን መከታተል፣ እንዲሁም ጠቅላላ ከኢኮኖሚ ከማክሮ ኢኮኖሚ ጋር የሚያያዙ ተግባሮችን ማከናወን የመሳሰሉትን ስራዎች የሚያከናውን ሚኒስቴር መስሪያ ቤት ነው። ከዛ አንጻር በአቶ ሶፊያን ጊዜ የተጀመሩ እንቅስቃሴዎችን በማስቀጠል ረገድ ዶክተር አብርሃም የራሳቸውን የሆነ ጥረት አድርገዋል በሚኒስትር ዴኤታነታቸው ዘመን ማለት ነው። ከዛም ወደ ሚኒስትርነት ከመጡ በኋላም አንዳንድ ወጪን ከመቆጣጠር አንጻር የወሰዷቸው እርምጃዎች አሉ። እስከዛሬ በነበረው ሁኔታ በሶስት ሚኒስትር ዴኤታዎች የሚንቀሳቀስ ነበረ። የናሽናል ፕላኒንግ ኮሚሽን ራሱን በኮሚሽንነት ከተዋቀረ በኋላ ግን በሁለት ሚኒስትር ዴኤታዎች ነው እንግዲህ ሲተዳደር የነበረው። አሁን የኮሚኒኬሽን ሚኒስትር የነበሩት አቶ አህመድ ሺዴ የአጠቃላይ ኢንተርናሽናል ትብብሩን ሲያከናውኑ፣ አሁን ከሙስና ጋር በተያያዘ ወንጀል ክስ ቀርቦባቸው በእስር ቤት ያሉት አቶ አለማየሁ ጉጆ ሌላውን በወጪና አጠቃላይ ከፊስካል ፖሊሲ ጋር በተያያዙ የነበሩትን እንቅስቃሴዎች ያስተዳድሩ ነበር። ሰው ዶክተር አብርሃም ጊዜ በተወሰነ መልኩ ሚኒስትር መስሪያ ቤቱ ወጪን ከመቆጣጠር አንጻር አዳዲስ አፈጻጸሞችን ለማምጣት ጥረት ያደረገ ቢሆንም ጠቅላላ ኢኮኖሚን በመምራት ረገድ ግን አሁንም በጣም ብዙ ክፍተቶች የሚታዩበት በጣም ረጅም ጊዜ የሰሩ እንዲሁም ደግሞ ልምድ ያላቸው ባለሙያዎችን ሉዝ እያደረገ ያለ አዳዲስ ወጣቶችን ወደ አመራር ማምጣትም ረገድ ክፍተት የሚታይበት በአሰራር ረገድ ለውጥ ሊመጣባቸው የሚገቡ ኢኮኖሚውን ከማስተዳደር አንጻር የሚታዩ ክፍተቶችን በመምራት ረገድ ክፍተቶች ያሉበትን ሚኒስትር መስሪያ ቤት ነው እና አዲሱ ተሿሚ ሚኒስትር ዴኤታ አቶ አህመድ ጡሳ ከዚህ በፊት በንግድ ሚኒስቴር ሲሰሩ የነበሩ ናቸው። ከዛ በኋላ ወደ ኢትዮጵያን ንግድ መርከብና የሎጂስቲክ ኢንተርፕራይዝ ውስጥ በኃላፊነት ሲሰሩ የቆዩ ናቸው። እንግዲህ ኢኮኖሚውን በመምራት ረገድ በንግድ ሚኒስቴር ውስጥ ያላቸው የስራ ጊዜና የነበራቸው ተጋላጭነት ምናልባት ይጠቅማቸው ይሆን። ከዛ ውጭ ግን ማክሮ ኢኮኖሚው በጣም ብዙ ወሳኝ የሚባሉ ቻሌንጆች ያሉበት ከመሆኑ አንጻር ግን ከኢኮኖሚ ጋር ከማክሮ ኢኮኖሚ ጋር ቀጥተኛ ግንኙነት ያላቸው ቢሆኑ ኖሮ የተሻለ ችግሮችን በመፍታት ረገድ የተሻለ አስተዋጽኦ ማድረግ ይችሉ ነበረ ብዬ አስባለሁ።
እስኪ አሁን ወደ ንግድ ሚኒስቴር እንለፍ። ዶክተር መብርሃቱ መለስ የንግድ ሚኒስትር ዴኤታ ሆነዋል። አቶ ሀብታሙ ሲሳይ ደግሞ የንግድ ሚኒስትር ዴኤታ ሆነው ከተሾሙት ሁለት ሰዎች አንዱ ናቸው። የንግድ ምክር ቤት አዲስ የሚኒስትር ዴኤታ ሹመቶችን እንዴት ታያቸዋለ?
እኔ የንግድ ሚኒስቴር አሁን ትልልቅ አሳይመንቶች በዓለም አቀፍም ደረጃ በአህጉርም ደረጃ በሀገርም ደረጃ ትልልቅ የቤት ስራዎች ያሉበት ሚኒስትር መስሪያ ቤት ካለ የንግድ ሚኒስቴር ነው ብዬ ነው የማስበው። በዓለም አቀፍ ረገድ ኢትዮጵያ በአጠቃላይ የወርልድ ትሬድ ኦርጋናይዜሽን አባል ለመሆን ጥረት እያደረገችበት ያለችው ትልልቅ ዝግጅቶችና ሪፎርሞች አሉ። በአህጉር ደረጃ ስንመለከት በቅርብ ጊዜ አለፈው ወር የተፈረመ አህጉር አቀፍ የንግድ ነጻ የንግድ ቀጠና አባል ለመሆን ፈርመናል። ከዛ አንጻር እንግዲህ በሀገር ከአፍሪካ ሀገራት ጋር በሚኖረን የንግድ እንቅስቃሴም የተሻለ ተጠቃሚነትን ለማግኘት በውስጣችን መስራት የሚኖሩብን ዝግጅቶች አሉ። እንደዚሁ በምስራቅ አፍሪካ አካባቢ ካሉት የጎረቤት ሀገራቶችም ጋር በሁለትዮሽ እየገባናቸው ያሉ የነጻ የንግድ ቀጠና ስምምነቶች አሉ። ከዛ ውጪ ክልላዊ የሆነው ኮሜሳ አባልም ነን። አብዛኛውን ነገሮቻችንን ጨርሰናል። ከዚህ አንጻር እነዚህም በሀገር ውስጥ ያለውን የንግድ እንቅስቃሴ አስተካክሎ የንግድ ህጎቹን ዓለም አቀፍ ይዘት እንዲኖራቸው አድርጎ የንግድ አሰራሩንም በአጠቃላይ በማዘመን በኢትዮጵያ ከነዚህ የንግድ ስምምነቶች የምታገኘው ተጠቃሚነት ማረጋገጥ ከንግድ ሚኒስቴር መስሪያ ቤቱ የሚጠበቅ ኃላፊነት ነው። አሁን የተሾሙት የሚኒስትር ዴኤታዎች የሚጠብቃቸው የቤት ስራ በጣም ከፍ ያለ ምን ያህል ከንግድ ስራ ጋር በተያያዘ እውቀቱ፣ ክህሎቱ በአጠቃላይ ደግሞ ከዓለም አቀፍ የንግድ እንቅስቃሴን ከመምራት ጋር እና በነጻ የንግድ ቀጠናዎች ውስጥ የሀገራትን ተጠቃሚነት በማረጋገጥ ረገድ የነበራቸው የስራ ልምድ አስተያያቂ ነው። አሁንም
ጌታቸውን ለትንተናው እናመሰግናለን። በነገው ዝግጅታችን ደግሞ ሌሎች የሚኒስቴር መስሪያ ቤቶች አዳዲስ ተሿሚዎችንና ማንነታቸውን እንገመግማለን። በተለይ በግብርና ዘርፉ ያለውን ሁኔታ አስመልክቶ ጌታቸው ሲተነትን፣
አቶ ሽፈራው ሽጉጤ ከዚህ በፊት በግብርና አካባቢ ያላቸው ልምድ ዝቅተኛ በመሆኑ የእነዚህ ሚኒስቴር ዴኤታዎች መሾም ደግሞ ቴክኒካሊ በመምራት ረገድ ከፍ ያለ አስተዋጽኦ ይኖራቸዋል። ለሚኒስትሩም ደግሞ ቴክኒካሊ የሆነ ለውሳኔ መጠር የሚችሉ ነገሮችን በማቅረብ የራሳቸው አስተዋጽኦ ይኖራቸዋል።
የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። በእስር ላይ እያሉ ቅሊንጦ ማረሚያ ቤትን በማቃጠል ክስ ቀርቦባቸው ከነበሩ 38 ተከሳሾች መካከል የልብ ሐኪሙና የአዲስ የልብ ሕክምና ማዕከል ባለቤት ዶክተር ፍቅሩ ማሩን ጨምሮ አራቱ በዚሁ ጉዳይ በሌላ መዝገብ ከተከሰሱት መካከል ደግሞ አንድ ሰው፣ በአጠቃላይ በድምሩ አምስት ሰው በዛሬው ዕለት ከእስር ተፈተዋል። ከእስር ከተለቀቁት መካከል የሰማያዊ ፓርቲ የጎንደር ጽህፈት ቤት አስተባባሪ አቶ አግባው ሰጠኝ፣ ዛሬም ድረስ ጨለማ ቤት ተዘግቶባቸው የሚገኙት ጓደኞቹ በሙሉ እስካልተፈቱ ደስተኛ እንዳልሆነ ለአሜሪካ ድምጽ ተናግሯል። ጽዮን ግርማ ዝርዝር ይዛለች።
ቂሊንጦ ማረሚያ ቤትን በማቃጠል ተከሰው ባለፈው ሳምንት የፌዴራል ከፍተኛ ፍርድ ቤት በጉዳያቸው ላይ ብይን የሰጠውና በጠቅላይ ሚኒስትሩ ዶክተር አብይ አህመድ ትዕዛዝ በአቃቤ ሕግ ክሳቸው ከተቋረጠ 62 ተከሳሾች መካከል አምስት እስረኞች በዛሬው ዕለት ከእስር መለቀቃቸው ታውቋል። በአንድ መዝገብ ከተከሰሱት 38 ተከሳሾች መካከል ዶክተር ፍቅሩ ማሩ፣ አቶ አግባው ሰጠኝ፣ አቶ ሲሳይ ባቱና አቶ ከበደ ጨመዳ አራት ማለት ነው ከስር ተለቀዋል። እንዲሁም በተመሳሳይ ቂሊንጦን በማቃጠል ከተከሰሱት 121 ተከሳሾች በኋላም በአምስት መዝገብ ተከፋፍሎ ጉዳያቸው ሲታይ ከነበሩና ተለቀው ከቀሩ እስረኞች መካከል አቶ ፋሲል አለማየሁ አንድ ሰው ከስር ተለቀዋል። ከስር ከተለቀቁት መካከል ዶክተር ፍቅሩ ማሩን ማምሻውን አግኝቼ አነጋግሬያቸው ነበር።
ከቀኑ 6 ሰዓት ነው ከማረቢያ ቤት የተለቀቁት በኢትዮጵያ አቆጣጠር ማለት ነው።
ምን ያህል አመት ነው በእስር የቆዩት በጠቅላላው?
5 አመት ከ3 ቀን።
በእስር ቤት እያሉ በጣም ህመም ላይ መሆኑን፣ በእስር ቤትም እያሉ ደግሞ ወጥተው ሆስፒታል በህክምና ላይ እንደነበሩ የፍርድ ቤት መረጃዎችን እየጠቀስን ሪፖርት ስናረግ ነበረ። የጤናዎት ሁኔታ እንዴት ይመስላል ከ5 አመት በኋላ?
አዎ፣ በየጊዜው እርግጥ በአንድ ወቅት ኦፕራሲዮን ባደረጉኝ ጊዜ 4 ወር ተኩል ነው ጥቁር አንበሳ የተኛሁት። በዛን ጊዜ በጣም አስጊ ሁኔታ ላይ ነበርኩኝ። ከዛ በኋላ ግን እየተሻለ መጥቶ አሁን ጥሩ ጤንነት ላይ ነው ያለው። በጣም ጥሩ ጤንነት ላይ ነው ያለው።
በማህበራዊ ሚዲያ ላይ አንድ የሚንቀሳቀስ የቪዲዮ ነበረ። ልደታ በሚገኘው የፌዴራል ከፍተኛ ፍርድ ቤት ግቢ ውስጥ ከልጆት ጋር ሊተቃቀፉ ሲሉ ፖሊስ መሀል ገብቶ ሲከለክል የነበረ፣ ዛሬ ልጆትን አገኟት?
እንግዲህ ከእስር ቤት ስወጣ ብቻዬን አይደለሁ፣ 5 ሌሎች የተፈቱ ነበሩ። ከእነሱ ጋር ነው። ለጊዜው ቤተሰብም አያውቅም ነበረ በዛ ሰዓት እንደምፈታ። ከሰዓት በኋላ ነበር የጠበቁት። እንግዲህ መንገድ ላይ ያሉ ሰዎችን ስልክ ለምነን ደውለን ነው መጥተው ያገኘ ነው። ያው ሳገኛት እንግዲህ መቼም አሁን ያን አይነት ስሜት ለመግለጽ በጣም ከባድ ነው። ተሰብስበው ነው የመጡት። ቁጭ ብለን መንገድ ላይ ስሜት ለመግለጽ በጣም ከባድ ነው። ምክንያቱም 5 ሰው እስር ቤት ሲኖር የሚያዳብረውና የሚሰማው ስሜት ነጻነት ላይ ያለ የሚሰማው ስሜት አንድ አይነት አይደለም እና ደስ ብሎኛል ማለቱ ይቀላል።
አሁን ምንድን ነው እንግዲህ ቀጣይ ሀሳቦ? ዛሬ ነው በእርግጥ የተወጡት። ምን አደረጉ? እስካሁን ከተፈቱ ጀምሮ ባለው ሰዓት ውስጥ ምን ሰሩ? የት ሄዱ?
ዛሬ በምሳ ሰዓት የስዊድን አምባሳደር ጋር ሆኜ ከልጅም ጋር ከልጅ ጋር ሆነን ወደ ቤት ደረስኩ። ከዛ ልብስ ቀያይረን ወደ ኢሚግሬሽን ቪዛም ስለሌለ ፓስፖርት ኤክስፓየር ስላደረገና ያንን እንግዲህ ወደፊት ስዊድን መመለስ ስለማይቀር ያንን ነገር አደረገን። ከዛ በኋላ አሁን እዚህ ሆስፒታል ስመጣ በእውነቱን የሰዎቹን እንዲህ ሰላም ልን ነበር፣ ግን በጣም ትልቅ ድግስ የበለጠ ልነግራቸው አልችልም። ድንኳን ሁሉ ጥለት ሙሉ ሰራተኞች ተሰብስበው ነው የጠበቁኝ እና ስሜቴን በእውነቱ ነጥቶታል። ለወደፊት አላማዬም ስንቅ የሚሆነኝ ነገር ሰጥተውኛል።
ዶክተር ፍቅሩ ማሩ እንግዲህ የተከሰሱበት የመጀመሪያው የሙስና ጉዳይ፣ ከዛ ደግሞ የቂሊንጦ ቃጠሎ በጣም ሰፊና ረጅም ጊዜ የወሰደ ጉዳይ በመሆኑ ወደ እሱ በዝርዝር አንገባም፣ ምክንያቱም ሌላ ጊዜ ደግሞ ይዘኖት መተን ሰፋ ያለ ቃለ ምልልስ እናደርጋለን። ለዛሬ እናመሰግናለን። ጊዜ ይስጥልን።
በጣም እኔም አመሰግናለሁኝ።
በተጨማሪም በሽብር ተከሶ ከጎንደር ተይዞ ከታሰረ ከ3 አመት ከስድስት ወር በኋላ የተፈታው ቀድሞ ከታሰረበት የሽብር ክስ በነጻ ተሰናብቶ በቂሊንጦ ቃጠሎ በመከሰሱ ምክንያት እስካሁን መቆየቱን የሚናገረው የሰማያዊ ፓርቲ የጎንደር ጽህፈት ቤት አደራጅ አቶ አግባው ሰጠኝን ማምሻውን በስልክ አነጋግሬዋለሁ። አቶ አግባው በዛሬው ዕለት ከእስር ቢለቀቅም ከእርሱ ጋር ታስረው አንድ ላይ የማሰቃየት ተግባር ሲፈጸምባቸው የነበሩ እስረኞች ሳይፈቱ በመቅረታቸው ደስታው ግማሽ እንደሆነበት ይናገራል።
እንደው እኔ አሁን ወጥቼም ራሱ እዛ ቂሊንጦ ላይ የቀረ ነገር አለ በእኔ እምነት። አሁን በባለፈው አርብ ከፍተኛ በጣም በርካታ ልጆችን ከ60 በላይ የሚሆኑ አሁንም ማጎሪያ ቤት አስገብተው እያሰቃያቸው ነው የሚገኙት። እነ መቶ አለቃ ማስረሻ አሁን በዚህ ከ38 እነ ፍቅረ ማርያም ጓደኞች እነሱን ጨምሮ 12 ደግሞ ዱባይ ተወስደው በምን ሁኔታ ላይ እንዳሉ አላውቅም። ና የእነሱ እዛ መቅረትና እነሱ በስቃይ ላይ ሆኖ የኔ መፈታት እኔ የእውነት ነው የምነግርሽ እነሱ ጋር ስለሆነ ያለሁትም በሀሳብ እንደው ምንም እስካሁን የተለየ ስሜት የኔ መፈታት የታየ ነገር የለም።
አቶ አግባው በቂሊንጦ ማረሚያ ቤት ብቻ 300 የሚሆኑ ከፖለቲካ ጉዳይ ጋር በተያያዘ ያልተፈቱ ቀሪ እስረኞች እንዳሉ ጠቅሶ ቃሊቲ፣ ሸዋሮቢትና ዝዋይ ደግሞ ብዙውን ቁጥር የሚይዙ እስረኞች እንዳሉ ይናገራል። በቂሊንጦ ቃጠሎ ከተከሰሱት መካከል 16 ተከሳሾች ከፍተኛ የማሰቃየት ተግባር እንደተፈጸመባቸው የመንግስቱ የኢትዮጵያ ሰብአዊ መብት ኮሚሽን ለፍርድ ቤት ባቀረበው ሪፖርት ማረጋገጡ ይታወሳል። ከ16ቱ መካከል አንዱ አቶ አግባው ሰጠኝ ሲሆን ስለዚህ ሁኔታ ጠይቄው ነበር።
ያ ማለት ግን ጠቅላላ እነዛ ያልተዘረዘሩ ሰዎች ላይ ጥቃት አልተፈጸመም ማለት አይደለም። በቂሊንጦ ቃጠሎ ምክንያት በሸዋሮቢት ለምርመራ ተብሎ ከፍተኛ ስቃይ ይሄ ወፊናላ የሚባል የምርመራ ዘዴ ተገልጦ ጫማ ግር መገረፍ፣ ራቁትን መገረፍ፣ የተለያዩ ደደባዎች ተፈጸሙብን። ጊዜ አስነዋሪና ስቃይ በሆነ ምርመራ የማናውቀውን ቃል ልንፈርም ተገደል ተከሰን ከቆየ በኋላ ያውም እንደዚህ 16 ሰዎች ያዛኛው ሰው ቆስሉ ሽሮ ስለነበረ የተወሰነ ሰዎች ገላችን ላይ የነበረው ምልክት ስላልጠፋ ነው ያን የሰብአዊ መብት የተጻፈልን። ያም ቢሆን ግን እኛም ላይ የተጻፈው ነገር ሙሉ አይደለም። ከዛ በላይ ነው ጉዳታችን፣ ከዛ በላይ ነው የደረሰብን ጥቃት። ሙሉን አልጻፉትም።
እንዲህ ያለው ድብደባና ማሰቃየት የደረሰብን እነርሱ ያዘጋጁትን ቃል እንድናምን ነበር ይላል አቶ አግባው ሰጠኝ።
የተቀረባበረ ክስ ነው። እኔን አሁን ለምሳሌ እኔም ያሉኝ ታራሚን በዞን አንድ ያለውን ታራሚ አደራጅተህ ዞን ሁለትና ዞን ሶስት ካሉት ጋር አድርገህ አቀርባብረህ በሰሜን ጎንደር በጎንደር አድርገህ ኤርትራ የጎንደር ልጆችን የአማራ ልጆችን አደራጅተህ ኤርትራ ገብተህ ከሰባት ትቀላቀላለህ ብለህ ፈርም የሚል ነበር እኛ ላይ የደረሰው። ራሳቸው ነግረውን ራሳቸው አስለማምደውን ነው በቪዲዮ ላለ ዶኩመንታሪ ተብሎ በጣም በአሰቃቂ ሁኔታ ሂደን ቀላንሰጥን ስንባል መተን እየተገበጥን ፈርስ የተሰቀል የነገሩን ነገር አዙረን እንድንል የተደረገው ማለት ነው።
በሸዋሮቢት እስር ቤት ከመስከረም 20 እስከ ህዳር 10 ድረስ በነበረ ምርመራ የደረሰበትን ከፍተኛ የማሰቃየት ተግባርም ይዘረዝራል።
ጣታችን እንታሰራለን። በጣታችን መሀል ጉልበታችን በጣታችን እንደዚህ ይገባል። እንገለበጣለን። ተዘግዝቀን ነው የምንገለበጠው። ጫማ እግራችን ጣቶቻችን እንደገለበጣለን። ይዋይዌ ነገር ያደርጉናል። ከዛ ደግሞ በዛ እንትን ሲል እጃችን ሁለት እጃችን ካቴና በማሰር ዝም ብለው እንደዚህ ያንጠለጥሉና እግራችን መሬት ይበቃል። አንድ እግራችን ላይክ እንደና የካይነት ነገር ወደ ሌላው ይወጠራል። እንዲህ እየተደረገ ስንወርድም ውሃ የተረከፈከፍ ዝም እየተባለ እየተገረፍ ነው እንትን ያልነው። ከዛ ውጭ እኔ ላይ ደግሞ ግሬዝ እንደ ስማር ወቅተው ህክምና እንኳን ቲታነስ ልግት ሰውን ትያለ ራሴ ነው የወጋው ስለፈር ካልሆነ አናክምም ብለው ህክምና ሁላ የከለከሉ የፈጠራ ሌዳበት አጋጣሚ አለ።
ተከሳሾቹ የደረሰባቸውን ጉዳት በተመለከተ ለፍርድ ቤት አቤቱታ ካቀረቡ በኋላ የኢትዮጵያ ሰብአዊ መብት ኮሚሽን አጥኒ ቡድን በወቅቱ እስረኞቹ ተዛውረውበት ወደሚገኙ ሸዋሮቢት ማረሚያ ቤት ተገኝቶ እስረኞቹን ማነጋገሩና በተደረገው የማጣራት ሂደትም ለፍርድ ቤቱ ባቀረበው ሪፖርት ከአቤቱታ አቅራቢዎቹ መካከል 16ቱ በካቴና ታስረው መክረማቸውን፣ በሰውነታቸው ላይ ከቀረ ምልክት ማረጋገጡን፣ የጣቶች መሰበር፣ ሰፊና ጠባብ ጠባሳዎች፣ የድብደባ ምልክቶች፣ የጥፍር መውለቅና የተለያዩ ጉዳቶችን ከሰውነት ክፍሎቻቸው ላይ መመልከቱን አረጋግጦ ነበር። አቶ አግባው ከነዚህ መካከል አንዱ እንደሆኑ ገልጸው በምስማር የተቸነከሩበት ጠባሳ እንዳለም ለአሜሪካ ድምጽ ተናግረዋል። ከተከሳሾቹ ጠበቆች መካከል አቶ ወንድሙ ኢብሳ ይህ የሰብአዊ መብት ኮሚሽን ሪፖርት ከወጣ በኋላ ፍርድ ቤቱ መዝገቡን ሊዘጋው እስረኞችንም በነጻ ሊያሰናብት ይገባል በሚል ሲከራከሩ መቆየታቸውን ጠቅሰን ባለፈው ሳምንት መዘገባችን ይታወሳል። አቶ አግባው ሰጠኝ በበኩላቸው ዛሬ ከዚህ እስር ነጻ ቢወጡም መንግስት ሁሉንም እስረኞች ለመፍታት የገባውን ቃል አክብሮ እስረኞቹን እንዲፈታ ይጠይቃል።
መንግስት እስረኛ እፈታለሁ ብሎ ጥፋቱን አምኖ ለሀገር መግባባት ብሎ ለራሱ ቃል ገብቶ እፈታለሁ ካለ በኋላ በአንድ መዝገብ ሰዎች ተከሰው አንድ አይነት ክስ ይዘው የተለቀቃለ እዛ ደግሞ ይቀራል እና መንግስት በፊት ካሰረው አሁን ቃል ገብቶ ያሰረው ስለነበረው በጣም ከባድ ነው። በቤተሰብ ላይ ዘርፎ ጫና ቀላል አይደለም።
መንግስት እስረኞቹን ለመፍታት ውሳኔ ካስተላለፈ በኋላ እስካሁን ቁጥራቸው በውል ያልታወቁ እስረኞች ከእስር እየተለቀቁ ሲሆን ከእስር የወጡት እስረኞችና የምናነጋግራቸው ሰዎች ከእነርሱ ሌላ ከፖለቲካ ጋር በተያያዘ እስር ቤት የቀረ ብዙ እስረኛ እንዳለ መግለጻቸው ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
እንግዲህ የምሽቱ ዝግጅታችን በዚሁ ተጠናቋል።
አዎ፣ በፌስቡክ ቪኦኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱ።
ስናስተናግዳቸው ያመሸ ነው ሄኖክ ሰማግዜርና
እኔም መስታወት አራጋው ነበርኩ። ጉዟቸው የሰመረ ይሁን እያልን እንሰናበታለን። በቴክኒኩ ማቅቢል ያበሮ።
አዎ፣ የስርጭት መሀንዲሳችን ደግሞ ሱሌ ታራውሌ፣ ታላቁ ሱሌ ታራውሌ ነው። እናመሰግናለን ሱሌ። መልካም ምሽት። በነገው ጉዞ እንገናኝ።